ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን
መድረክና ሰማያዊ ፓርቲ ከገዢው ፓርቲ ኢህአዴግ ጋር ድርድር ለመጀመር ዝግጁ መሆናቸውን ተናገሩ።
ወደ ድርድር እንድንገባ የሚጠይቅ ደብዳቤ በጽህፈት ቤት ኃላፊዋ የተፈረመ ደርሶናል።
አደራዳሪዎችም ይኖራሉ። ይህንንም መንግስት የተቀበለ ይመስለኛል።
በሌላኛው ዘገባችን ደግሞ በኢትዮጵያ በኦሮሚያ ክልል የተፈናቀሉ እንደዚሁም ከተለያዩ ክልሎች የተፈናቀሉ ሰዎችን የተመለከቱ ዘገባዎች ይዘናል።
የሮረኮ እንጂ ቁምሳ ዶብራት ውመሜዳ ከነዚ ነሞኒ ለዲዘኒ ደማኒ ከተመጠ ሮበ ደሌራ ተላወጣ ሙሰና አቲ ረኮና ሲቱማ መንጅሩ ገሮ ሶዳዶ መዘናራ ነሞኒ ደማንጅ ንኩኒ ጋላ የሮታና
ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት።
ከደምቢ ዶሎ ዞን ጨንቃ ወረዳ ስለተፈናቀሉ የአማራ ተወላጆች የዞኑ ኃላፊ የሰጡት ማብራሪያ ነው። ዝርዝሩን ይዘናል። የተፈናቀሉትና በአሁኑ ሰዓት ደግሞ በራያ የሚገኙ ስለ ጉዳዩ እንዲህ ብለዋል።
ምንም የምንጓጣው ስላልሆነ የመንግስት ባለስልጣን ስላሉበት እጃቸው ስላሉ እኛ ምንም ማድረግ አልቻልንም። ከዛ በኋላ ልጆቻችን ቅድሚያ ቅድም ልጆቻችን አወጣ እኛ ልጆቻችን ካወጣን በኋላ ደግሞ እኛ ተከትለን ወጣን ማለት ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። ሲንጋፖር የውጭ ጉዳይ ሚኒስትሯ በያዝነው ሳምንት ፒዮንግ ያንግ እንዲጎበኙ ገልጻለች። ከተማይቱ በከፍተኛ ደረጃ የሚጠበቀውን የሰሜን ኮሪያና የዩናይትድ ስቴትስ መሪዎች ስብሰባን ከምታስተናግድበት ጥቂት ቀናት በፊት ማለት ነው። የውጭ ጉዳይ ሚኒስትር ቪቪያን ባልካሪሻን ሐሙስና አርብ በሰሜን ኮሪያ ቆይታ የማድረግ እቅድ አላቸው። ሲንጋፖር ከዩናይትድ ስቴትስና ከሰሜን ኮሪያ ዲፕሎማሲያዊ ግንኙነት አላት። ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን በመጪው ሳምንት ማክሰኞ በሲንጋፖር እንደሚገናኙ ይጠበቃል።
ትናንት በካሊፎርኒያ ግዛት የተካሄደ የቅድሚያ ምርጫ ባመላከተው መሰረት በመጪው ህዳር ወር በሚደረገው ጠቅላላ ምርጫ የካሊፎርኒያ ዴሞክራቶች በዋና ዋና ምክር ቤታዊ ወረዳዎች የሚያሸንፉ ይመስላል ተብሏል። ይህም ዴሞክራሲያዊው ፓርቲ በሀገሪቱ የተወካዮች ምክር ቤት የበላይነት ለማግኘት በሚያደርገው ጥረት ወሳኝ እንደሚሆን ነው የተገለጸው። ካሊፎርኒያ በህዝብ ብዛት ከሌሎቹ የዩናይትድ ስቴትስ ክፍለ ግዛቶች የላቀች ናት። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
መድረክና ሰማያዊ ፓርቲ ከገዢው ፓርቲ ኢህአዴግ ጋር ድርድር ለመጀመር ዝግጁ መሆናቸውን ተናገሩ። ከኢህአዴግ ጥሪ እንደቀረበላቸው የተናገሩት የተቃዋሚ ፓርቲዎች ገለልተኛ አደራዳሪዎች እንደሚኖሩም ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ገዢው ግንባር ኢህአዴግ አዲስ ሊቀመንበር መርጦ በፓርላማው በጠቅላይ ሚኒስትርነት ካሾመ ሁለት ወራት አለፉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በባለ ሲመታቸው ዕለት ባሰሙት ንግግር ስለ ሰላምና ፍትህ በተለያየ መንገድ ለሀገራቸው ለሚታገሩ ኃይሎች ሁሉ አዲስ ይፈጠራል ባሉት የፖለቲካ ህዋ ገብተው እንዲያግዙ ጥሪ አቅርበው እንደነበረ አይዘነጋም። ይህ ጥሪ መደበኛ አሰራርን በተከተለ መንገድም ይሁን በሌላ በአገር ውስጥ ተደራጅቶ በተፎካካሪነት ወይንም በተለመደው አጠራር በተቃዋሚነት ለሚንቀሳቀሱ ስለ መድረሱ እስከ ዛሬ አልሰማንም። ትናንት ዶክተር መረራ ጉዲና የኦፌኮ ሊቀመንበር ለቪኦኤ በሰጡት ቃለ ምልልስ ግን መድረክ አዲስ የድርድር ጥሪ እንደቀረበለት ገልጸዋል።
ለነገሩ ምንም የሚደበቅ የለም። ለድርድር ጠይቆናል። ለዛ በአጭር ጊዜ ውስጥ መድረክ ያንን ድርድር ውስጥ የሚገባ ይመስለኛል። ይሄ የብሔራዊ አንድነት መንግስትም ይዘንም ለድርድር የምናቀርበው እኮ ነው። ይህን ምን እስካሁን ገዝም ብለን ባዶ እጃችን እየን ያደግ ይህንን ይቀበላለሁ ይህን አይቀበልም እያለ የሚመልስበት ሳይሆን ከኢትዮጵያ ህዝቦች በተደበቀ መንገድ ሳይሆን መድረግ ምን ይዞ ነው ድርድር ውስጥ የሚቀርበው ሲባል መሰረታዊ በሆነ መንገድ ይህን ነገር ሊለውጥ የሚችል ሰላማዊ ሽግግር ብሎ ያደግ ጠዋትና ማታ የሚያወራ በሀቅ ሰላማዊ ሽግግር እንዲሆን ሰላማዊ ለውጥ እንዲሆን ሰላማዊ የስልጣን ሽግግር አለ ካለ ሰላማዊ የስልጣን ሽግግር አሁን ከአቶ ኃይለማርያም ደሳለኝ ወደ ዶክተር አብይ ተለውጧል የሚባለው ይሄ ሰላማዊ ሽግግር የሚባለው ቀልድ አይነት ሳይሆን በሀቅ ሰላማዊ ሽግግር በዚህ ሀገር እንዲመጣ ከኢህአዴግ ጋር ባዶ እጃችን ሳይሆን ይሄንን ሰነድ አዘጋጅተን ለድርድር።
ስለዚህ እናንተ ከመንግስት ይሄ ጥሪ ቀርቦላችኋል? አሁን
ድርድር ቀርቦልናል። ስለዚህ ለድርድር ደግሞ እኛ ባዶ እንደድሮ ባዶ እጃችን ነጥብን ብቻ ይዘን ሳይሆን ብሔራዊ አንድነት ይህንን ብሔራዊ አንድነት መንግስቱ የዚህ ድርድር ማዕከል እንዲሆን የኢትዮጵያ ህዝቦችም ደግሞ መድረክ ምን ይዞ ቀረበ፣ ምን ይፈልጋል፣ ምን ያቀርባል፣ ለሀገሪቱ መፍትሄ ምን አለው የሚለው በእኛ በኩል የቀረበ ለድርድር የቀረበ ሰነድ ነው።
እንግዲህ ቀን ተቆርጧል። ለዚህ
እኛ በአጭር ጊዜ ውስጥ ድርድር ለመጀመር መንግስት ጽፎልናል። እኛም በአጭር ጊዜ ውስጥ አደራዳሪዎችን ይዘን ለመቅረብ እየሰራን ነው።
አደራዳሪዎችም ይኖራሉ።
ይህንንም መንግስት የተቀበለ ይመስለኛል። ስለዚህ አደራዳሪዎችን ይዘን በሀገሪቱ የታወቁ ምሁራን ሊሆኑ ይችላሉ፣ የኢትዮጵያ ፖለቲካም በታሪክም በምንም የሚያውቁ ሰዎች ሁላችንም ከሁላችንም ያላነሰ ሀገሪቷን ሊያውቁ የሚችሉ ያሉ አደራዳሪዎችን ይዘን ለድርድር ይህን ሰነድ ይዘን ለድርድር ለመቅረብ
ልክ እንደ መድረክ ያለ ጥሪ የቀረበለት ሌላው ተፎካካሪ የፖለቲካ ፓርቲ ሰማያዊ ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ደብዳቤው መቼ እንደተጻፈ ባይነግሩንም ከጠቅላይ ሚኒስትር ጽህፈት ቤት ስለተጻፈው ደብዳቤ ይዘት ገልጸውልኛል።
ግልጽ የሆነ ወደ ድርድር እንድንገባ የሚጠይቅ ደብዳቤ በጽህፈት ቤት ኃላፊዋ የተፈረመ ደርሶናል።
ምን ነበር የሚለው እንደው ይዘቱ ይነግሩኛል?
እንግዲህ መንግስት የተለያዩ ነገሮችን ለማስተካከል ለመደራደር ዝግጁ ነው እና ከዚህ በፊትም ድርድር ላይ ነበርን፣ ያንም ድርድር ትላችሁ ወጥታችኋል፣ አሁን ግን ተመልሳችሁ እንድትገቡና እንድንነጋገር እንጠይቃለን የሚል ነው አጠቃላይ ይዘቱ።
አቶ የሸዋስ አለፍ ብለውም ይህ ጥሪ ለድርጅታቸው ከቀረበ በኋላ በድርድሩ አካሄድ ላይም ከመንግስት ጋር ውይይት እየተደረገ ጭምር እንደሆነ ያስረዳሉ።
አሁን እንደ ዛሬ 2 ዓመቱ አይደለም ጉዳዩ፣ ብዙ የተቀየረ ነገር አለ። ስለዚህ ጥሪው ሁሉ አቀፍ ይሆን ለምንድነው ኦዴፍ ነው የሚባለው ከውጭ የመጣው ለእነሱ ወይ ለመድረክ ወይ ለሰማያዊ እንደዚህ በጓዳ ሳይሆን ሁሉ አቀፍ ጥሪ ይደረግ።
መለስካቸው እንደ ዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከኦሮሚያ ክልል ቄለም ወለጋ ዞን የተፈናቀሉት ነዋሪዎች የመፈናቀላቸው ምክንያት ፍርሃት እንጂ የጸጥታ ችግር አይደለም ሲሉ የዞኑ የሰዲ ጨንቃ ወረዳ አስተዳዳሪ ገለጹ። በወረዳዋ በሕክምና ስራ ላይ የሚተዳደሩ ነዋሪ በበኩላቸው የተፈናቃዮቹን ንብረት የነካ የለም፣ አንዳንዶቹ ወኪል አድርገዋል፣ የሌሎቹ ደግሞ በሀገር ሽማግሌ እየተጠበቀ ነው ይላሉ። ያነጋገርናቸው ነዋሪዎች በበኩላቸው ጥቅስ የተደራጁ ኃይሎች ንብረት አቃጥለው መሰረታዊ አገልግሎት እንዳናገኝ ከልክለው ወደ ሀገራችሁ ሂዱ ብለው ሲያባረሩን ነው የምንኖርበትን ያፈራነውንም ንብረት እንደዚሁ መንደራችንን ጥለን የተሰደድ ነው ይላሉ። የአማራ ክልል የአደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት 1400 የሚጠጉ የቤተሰብ አባላት ከመኖሪያ ቀያቸው ተፈናቅለው እንደሚገኙ ለክልሉ ብዙሃን መገናኛ ማስታወቁን መዘገባችን ይታወሳል። የፌዴራልና የክልል ቃል አቀባዮች ስልካቸውን ስለማያነሱ በጉዳዩ ላይ ምላሽ ለማግኘት አልቻልንም። ሁሉንም አካላት አነጋግራ ጽዮን ግርማ ተከታዩን ይዛለች።
ያነጋገርናቸው ነዋሪዎች እንደሚሉት በ1977 ዓመተ ምህረት በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቄለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው በአሁኑ ሰዓት ወደ ተወለዱበት አካባቢ ሄደው ለችግር መዳረጋቸውን ነው። ለመፈናቀላቸው ምክንያት ነው ያሉትንም ሲጠቅሱ ከጥቅምት ወር 2010 ዓመተ ምህረት ጀምሮ የተደራጁ ኃይሎች ንብረታችንን በማቃጠል ወንዝ ውሃ እንዳንቀዳ በማድረግና ልጆች ትምህርት ቤት እንዳይሄዱ በመከልከል በአጠቃላይ በብዙ ግፍ አባረውናል ይላሉ። ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዲታቀቡም የክልሉ ፖሊስም አድማ በታኝም ሆነ የጸጥታ አካላት ያደረጉት መከላከል ባለመኖሩ አንዳንዶቹ ከአደጋው ለማምለጥ አንዳንዶቹ ደግሞ ፈርተው መውጣታቸውን ገልጸዋል። የኦሮምኛ ቋንቋ ዝግጅት ክፍል በዚህ ጉዳይ ላይ የቄለም ወለጋ ዞን ሰዲ ጨንቃ ወረዳ አስተዳዳሪ አቶ ታመነ ኃይሉን ያነጋገረ ሲሆን እርሳቸው እንደሚሉት በወቅቱ በነበረው አለመረጋጋት በቡኖ በደሌ አካባቢ የደረሰው በእነርሱም እንዳይደርስ ከተፈጠረ ፍራቻ እንጂ ጥቃት ደርሶባቸው አይደለም የተፈናቀሉት ይላሉ።
የሮረኮንጄ ቁምሳ ዶብራቱ መሜዳ ካናሲ ነሞኒ ለዲዘኒ ደማኒ ከዚህ መጥሮ በደሌ ረትላውታ ሙሰና አሲ ረኮና ሲቱማ መንጅሩ ገሮ ሶዳዶ መሰና ራና ሞኒ ደመንጅሩ ንኩኒ ጋላ የሮሰና
ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት። በተለይ በደሌ ላይ ረብሻ ሲነሳ በዚያ ፍራቻ የሄዱ ሰዎች አሉ። እዚህ ግን የተፈጠረ ነገር የለም። በደሌ ላይ ችግሩ ሲቀሰቀስ በተለያዩ ብሔረሰቦች አባላት ዘንድ ፍርሃት ገብቶ ነበር። በዚህም ምክንያት ሰው እንዲወያይ በተለይ ከአምስቱ ቀበሌዎች ሰዎች እንዳይፈናቀሉ ተደርጓል። እስካሁንም ራሳቸውን በራሳቸው እያስተዳደሩ ናቸው። ከተማ ቀመስ የሆነች ካለችው ህጉ ቀበሌ ወደ 42 አባወራዎች ለቀው ሄዱ። ሆኖም ግን እንዲመለሱ በአገር ሽማግሌዎችና በሃይማኖት አባቶች ጥረት ተደርጎ ነበር። ብዙዎቹ አልተመለሱም። ንብረታቸውን ግን ያቃጠለም አንዳች ጉዳት ያደረሰበትም የለም። ቤታቸውም እንዳለ ነው ያለው። ከዚያ በኋላም በአካባቢያችን ያሉ ሰዎች መጥተው ሰብላቸውን እንዲሰበስቡ፣ ወደ ቤታቸው እንዲመለሱ ብዙ ጥረት ነው የተደረገው። አሁንም ንብረታቸው እንዳለ ነው ያለው። በመካከላችን ብዙ አይነት ሰው ነው ያለው። ብዙ ብሔረሰቦች ናቸው። ማንም አልደረሰባቸውም። ሰዎቹ አሁንም የሚመለሱ ከሆነ አካባቢው ሰላም ነው። ንብረታቸው እንዳለ ነው ያለው። ንብረት ተቃጠለ፣ የተለያየ ነገር አደረጉ የሚባለው ግን እውነት አይደለም። ይህንን ደግሞ መጥቶ ማጣራት የሚፈልግ ማንም መጥቶ ማጣራት ይችላል።
ስማቸው እንዲጠቀስ ያልፈለጉና በአሁኑ ሰዓት ከሌሎች 120 ተፈናቃይ አባወራዎች ጋራ በራያ እንደሚገኙ የገለጹት አንድ ነዋሪ ከ8 ወራት በፊት ለመፈናቀላቸው ምክንያት ነው ያሉትን ይናገራሉ።
እኛ እንዴት እየደበደቡ ትግሬ ውጣ፣ አማራ ውጣ፣ ከዛሬ ጀምሮ አማራና ትግሬ በመኖራችሁ ውጡልን እያሉ ሌላ ተጀመረ። ያው በጊዜው ጠቅላላ በሙሉ ምንሻውም ልሰራ አልቻለም። አጠቃላይ ያው ሁሉም ጭፋራ ተጀመረ። ከዛ ጭፋራው እስከ ጥቅምት 4 ቀን ነው 5 ቀን ድረስ ያው ቀጠለ። ሌትና ቀን በድንጋይ ወረወረ ቤታችን ላይ። ያው ውሃም በተከለከለና ያው ወጣቶች ተጠይቶ ውሃውን ካልከሉ ማለት ነው ይኸው ረሃ ነው ማደረሱ። ውሃ የምንቀዳበት ስናጣ ወፍጮም ያው አካባቢያችን የራሳችን ልጆችም ወፍጮ ነበራቸው። እነሱ ወፍጫቸውም ያው እንዳይሰጥ ተደረገ። ሌሊትም እየዘፈኑ ነው ማግሪቱ ከቤታችን እየመጡ ገጀራ ይስላሉ። ከቤታችን እየመጡ ያውን ካሴ ይስላሉ። ከዛ ሌሊት ግን ድንጋትን ይላል። እኛ ስንወጣ ግን ብዛቱን ስናይ ምንም የምንዋጣው ስላልሆነ የመንግስት ባለስልጣንም ስላሉበት እጃቸው ስላሉ እኛ ምንም ማድረግ አልቻልንም። ከዛ በኋላ ልጆቻችን ቅድሚያ ቅድመ ልጆቻችን አወጣ። እኛ ልጆቻችን ካወጣን በኋላ ደግሞ እኛ ተከትለን ወጣን ማለት
ነው። መቼ ነው ወደ አካባቢው የሄዱት? ከየትስ አካባቢ ነው የሄዱት?
ህጻኔ ነኝ። በ77 የ13 ዓመት ልጅ ነኝ። ህጻኔ ነኝ። ከዛ ያደጉቱ ከዛ ነው ያገባሁቱ። እኔ እዛ ግብቼ ወልጃለሁ። ወልጄ ልጆቼ ደግሞ በዛ በኦሮምኛ ቋንቋ ተምረው ጠርሰዋል። ልጆቼ አሁን ብታቸው የማውቁት ኦሮምኛ ቋንቋ ነው። ምንም አማርኛ ነው ኦሮምኛ ነው እንጂ ሌላ ነገር የሚናገሩት ቋንቋ ያላቸውም አካባቢ ህብረተሰብ ጋር ስላደጉ እዛ ስለተወሉ ከሀገራቸው ነው የተወለዱበት ሀገር ስለሆነ ማለት ነው። ግን በእኛ ይፈረሰገስ ግን ከማንም ደርሶን አያውቅም። ጉዳት ደርሶብናል። እኔ ከወጣሁ በኋላ ሴቶች ብዙዎች በሚዲያ ላይ የማይገለጽ ነገር ብዙ ነገር ተደርገዋል። ንብረት ተዘርፏል።
ሶ በግል በእርሶና በቤተሰቦ ላይ በንብረቶት ላይ በቤተሰቦት ላይ የደረሰ ነገር አለ ወይ?
በንብረት ላይ ንብረት እንዳለ ነው የቀረው። ንብረት ቡናን በተመለከተ ተዘርፏል። የተዘራ አዝመራ በሙሉ ተዘርፏል። የነበረ የቤት ዕቃም ተዘርፏል። የአሁን ነዛ ቤቶች እንዳሉ ናቸው። አሁን እንዳሉ ናቸው ነው ምልቱ። ግን አሁን ማን እንደገባበት ማናውቀል ተዘርቶበታል ነው ምልቱ። የከተማዋ ህዝቡ ከተሌ ቀበሌ የነበረ በሙሉ ቤቶች አሁን እንዳለ ተገልጸዋ ነው ምንሱ ያንዳንድ ሰዎች ደግሞ ንብረታቸው እንዳለ በሙሉ ዶሮ ቀነታቁላል ነው ምንሱ እና እኔ በግል የደረሰ አጠቃላይ እንደ ህዝቡ ነው የደረሰን እንጂ ከሌለ ይጠላጣው ከሌን ተወው አይደለም። ማንም ከማን ኦሮሞ የተባለ ከእኛ ጋር እንዳይንቀሳቀስ ከእኛ ጋር እንዳይል ሌሊት ቤቱን ይደበደባል። አንድ ሰው ሌላ ቀርሶ እንደ ሰዋት እንደታዘር ካለ እኮ ይደበደባል። ኦሮሞ ቤት እየተደበደበ ነው ማድረው። እኛ ብቻ አይደለም እኮ የአካባቢው ሰላም ወዳጅ ህዝብ እኮ እዛ ስንት ፍዳይ ነው ከኛ ጋር የከፈሉ።
በቄለም ወለጋ ዞን ሰዲ ጫንቃ ወረዳ ኢጉ ኮፈሌ በግል ህክምና ስራ ተሰማርተው እንደሚገኙ የገለጹት ሐኪም ጣሃ አሊኮ እርሳቸው ከሚኖሩበት ቀበሌ ውስጥ በግዳጅ የተፈናቀለ እንደሌለ ይናገራሉ።
እኔ እንደ በኩሌ ማለት ነው እዛ ኢጉ ኮፈሌ ውስጥ ያሉት ብሔር ብሔረሰቦች የተወሰነ ብሔር ብሔረሰቦች አሉ፣ ግን ከዛ ታች ያሉ ሰዎች ሰፈራ ጣቢያ ላይ ወደ 7 ቀበሌ ይሆናሉ ማለት ነው። ግን ከኢጉ ኮፈሌ ቀበሌ ውስጥ ብቻ ነው አንዳንድ ሰዎች በራሱ ተነስቶ የሄዱት። እዛን ጊዜ ደግሞ በሶማሌ ክልልም ሆነ በኢሉባቦር በቤደሌ ማለት ነው አንዳንድ ችግሮች ነበሩ የሚባልን ሰምቶ ነበር እነዚህ ሰዎች ማለት ነው። እዛም በኋላ ለምንድን ነው የሚተዳችሁት ብሌን አንዳንድ ነገሮች ጠይቄን ነበር። እዛ ከሶማሌ ክልል ችግር ከተነሳ ጀምሮ እነሱም በጸባውን በምኑም ከኦሮሞ ተለይቶ አንዳንድ እንትን እያሳዩ ነበር። ለምንድን ነው ይሄ ነገር ብሌን በሀገር ሽማግሌም ጠይቄን ነበር፣ ቄሮቹም ጠይቄን ነበር። እዛ በደሌ የምትባል ቦታ ላይ እና እኔ በራሴ ራሱ ለምንድን ነው የምትዳችሁት ብዬ ጠይቄ ያለሁ ይሄን ፈራን በቃ አሉ። ዝም ብሎ ፈራኔ አሉ እንጂ ሌሎቹ አሁን እዚህ ያሉት ንግድ ላይ እርሻ ላይ ያሉ አሉ። አሁን ሁሉ በቃ ለአንዳንድ ሰዎች በውክልና ሰጥቶ አገር ቤት ደርሴን እንመለሳለን አሉ። ቤቱን የወሰዱ ሰዎችንም ደግሞ እርሻውን ሂዶ እናርሳለን ያሉት ደግሞ ይዘን ለምንድን ነው ይሄንን የሚታረጋችሁ ብለን ስንጠይቅ ማንም ቤት ማፈናቀል ወላሂ እኔ ሙስሊም ነኝ እንኳን ቤት ማፈናቀል አንድ ቤት ላይ በድንጋይ የተሰበረ እንትን ቤት ካለ ወላሂ በፈለገበት ግን ማንም ሰው ማየት ይችላል። ወላሂ እኔ ለእንትና አይደለም እኔ መንግስት ሰራተኛም አይደለም የራሴን ስራ ሰርቼ ነው የምኖረው የተባለው ያለው አገር ሽማግሌና ቄሮቹ አንድ ላይ ተቀምጦ ከወረዳም ሰዎችን ጠርተን እነዚህ ሰዎች ዝናብ ዘንበዋል ለምን መጥቶ እርሻውን አርሱሚ ለምን ወደዚህ አይመለሱሚ መጀመሪያ እነሱ ሲሄዱ አገር ለማየት ነው ብሌን ነበር። ግን እነሱ እየመጡ አይደለውሚ የምታርሳችሁ ሰዎች ደግሞ ለምንድን ነው የምታርሳችሁ ብሌን እነሱንም ከልክሌን መሬቱ እነሱ የማይመጡ ከሆነ መንግስት ይጠይቅ እንጂ መሬቱም ሰው እንዳይደርስ ብሎ ህዝቡ በራሱ ወጥቶ ሽማግሌውን መርቶ ቄሮቹን መርቶ እያጸበቀ ነው።
ባነጋገርናቸው ሰዎች መካከል ያለው ልዩነት ለመፈናቀላቸው ምክንያት የሆነው ጉዳይ ነው። የተፈናቀሉት ሰዎች ተገደን ነው ይላሉ። ነዋሪዎቹና የወረዳው አስተዳደር ደግሞ ፈርተው ነው ይላሉ። ሌላው አከራካሪ ጉዳይ ያነጋገርናቸው ተፈናቃዮች አንዳንዶቹ ንብረታችን ተቃጥሏል፣ አንዳንዶቹ ደግሞ ንብረታችንንም ሰብላችንንም ሜዳ ላይ ጥለን ፈርተን የሸሸ ነው ይላሉ። አንድ ስሙን መግለጽ ያልፈለገ ነዋሪ ሲወጡ ለንብረታቸው ወኪል አድርገው ነው፣ እኔ ራሴ ወኪል የሆንኩላቸው ግለሰብ አለ ሲል ስም ጠርቶ ይናገራል። እኚህ ግለሰብ ያነጋገርናቸው ሰው በመሆናቸው ስለ ውክልናው ጠይቄያቸው ነበር።
የት ቁሜ ነው ወኪል የማደርገው? በግርግር መሀል እና በጦርነት መሀል ወኪል ተብሎ መወከል ነገር አለ እንዴ? እንደዚህ ወኪል የሚባል ነገር የለም። እኔ ቀርቶ ማንም ሰው ወኪል ብሎት ያለው ነገር ይሄ ግን አሁን አንዳንድ ያቀረውን እያሉ እነሱ የምሰሩት ማላ አለ። አሁን አንዳንድ ሰዎች ሲነግሩን የክሌን ቤት እየተወክያለሁኝ ገብቼበታለሁ እየተባለ የት እንዳሉ ቀበሌዎቹም ራሱ ደውለን ባለፈው አስተዳደሩን ጠይቀናል። ቀበሌውን አስተዳደር ማለት ነው የወረዳ ሳይሆን ስንል እኛ ከአቅማችን ሆነ በላይ ሆነ ጠይቀናቸዋል። ግን እኛ በራሳ ማን ግባ ያለህ ከሌቤ ስንላቸው ማንም ግባ አላለኝም ገብቻለሁ ነው ምሉ ነው። እና እኛ ደግሞ የምናደርገው ነገር የለም ከላይ ከወረዳውና ከላይ ስለሆነ ችግሩ ከዛ መፍትሄ ካልመጣ እኛ የምናደርገው ነገር የለም ነው ያለ። 8 ወር ውስጥ እንግዲህ ተመልከች፣ በዚህ ሀገር ላይ 8 ወር ውስጥ ይሄን ያህል ህዝብ ተፈናቅሎ ይሄን ያህል ንብረት ጠፍቶ እያለ የመንግስት አካልም ጠይቀን አልቻለም። የአካባቢ ያው ዝሆኑ ያውቃል፣ ይሄ ድምድሎ አስተዳደሩ ያውቃል እንደተፈናቀለ። መንገዱም በዛው ስለሆነ መንገድ ዳር ስለሆኑ ደግሞ ቤቶች የተወሰኑ 1-4 ቤቶች የሰራናቸው ልጆች ሰራናቸው አለ ዘመናዊ ቤቶች ስለሆኑ ያውቋቸዋል እነሱ። እና እኛ ዞሮ ዞሮ የት እስቁመን የምንወክላቸው ህግ ያልወከለው ወኪል ደግሞ ወኪል የሚባል ነገር የለም። እና ያን ጊዜ እኛን እያሳደዱ የነበሩ ልሉ ይችላሉ። አንዳንድ የመንግስት ባለስልጣንም እጃቸው ስላለ ራሳቸውን ለማዳን ልሉ ይችላሉ። ፈርተው ምለው ያስፈራራ ነው ማን ነው ያውጧቸው እነሱ ያስፈራሩን ሰዎች ሰው 33 ዓመት ያረባውን ንብረቱን ጥሎ ስወጣ ያስፈራራው ቡድን በምንድን ተነስቶ ከምን ተነስቶ ነው ይህን ቄሮዎች የሚባል ነገር አሁንም ቄሮ በቄሮ ስም ይነግዳሉ፣ በኦሮሞ ስም ኦሮሞ ስም ይነግዳሉ። ግን እኛን የዘረፉን ዱርዮች ናቸው። በቃ ዱርዮች ናቸው። ከማን ጋር ሆኖ ብትይ ከመንግስት ባለስልጣን አንዳንድ የራሳቸውን ወዳዶች ከነዛ ጋር ተቀናይተው ያደረጉት ስራ ነው።
በአሁኑ ሰዓትም ከተለያዩ ቦታዎች ተፈናቅለው በአማራ ክልል ውስጥ እንደሚገኙ የሚናገሩ ያነጋገርናቸው ሰዎች የሚሉት ስለ ችግራቸው ከሁለቱም ክልል ሆነ ከፌዴራል መንግስት ምላሽ የሚሰጣቸውና የሚሰማቸው አካል ማጣታቸውን ነው። በአሁኑ ሰዓትም መጠጊያ አልባ ሆነው በችግር ላይ እንደሚገኙ ይናገራሉ። በጉዳዩ ላይ የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ፣ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም።
ከዚሁ ጋር በተያያዘ ከመፈናቀሉ ጋር በተያያዘ ማለት ነው፣ በኢትዮጵያ የመፈናቀል ችግርን ለመፍታት ህገ መንግስቱን ተግባራዊ ማድረግና የህግ የበላይነትን ማስከበር ነው የሚል አቋም ያላቸውን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ጌትነት አለማውን አነጋግራ ጽዮን ግርማ ተከታዩን ይዛለች።
በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮን መስርቶ የመኖር መብቶች እንዳሉት ፓርቲያቸው በግልጽ አስቀምጦ እንደሚንቀሳቀስ ገልጸው እንዲህ ያሉ መፈናቀሎች ከገዢው ፓርቲ የሚመነጭ ነው ሲሉ ኢህአዴግን ይወቅሳሉ።
ራሳችን ፕሮግራሙን በግልጽ ቋንቋ የሚያስቀምጥ ነው። ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮውን መስርቶ የመኖር መብቶች እንዳሉት በደንብ የተቀመጠ ነው። እዚህ ገዢ ፓርቲ የሚባሉ አራቱ ድርጅቶች አንዳንድ ጊዜ ሲፋቀሩ፣ አንዳንድ ጊዜ ደግሞ ሲጣሉ፣ አንዳንድ ጊዜ ህዝቡ በመሀል ሲጎዳ እናያለን። ከድርጅታችን ፖሊሲ ውጪ ነው። እነሱም ብቻ ሳይሆን እኮ ወደ ሚሊዮን የሚጠጋ ከኦሮሞ ሶማሊያ እና ኦሮሚያ ክልል አካባቢ በሚባለው እኮ ተፈናቅሏል። አዛዥ የሌለው በህገ መንግስት ውስጥ የሌለ በሌለ አንቀጽ የተደራጀ ኃይል በፈለገ ጊዜ ህዝብ ያፈናቅላል። ከሁሉም በላይ እኮ እንዲያውም የመፈናቀል ሰለባ እየሆነ ያለ ኦሮሞ ነው። ኦሮሞ ደግሞ መልሶ ሌሎቹም የሚያፈናቅልበት ምንም ምክንያት የለም። እንደምታውቁት እንግዲህ ሶማሌና ኦሮሞ አካባቢ እዚህ በተለይ ቦረና አካባቢ፣ ሀረር አካባቢ፣ እዚህ ባቲ ለምሳሌ አፋርና ኦሮሞ ድንበር ብዙ ቦታዎች ኦሮሞም ችግር ውስጥ እየገባ ነው እና አጠቃላይ መንግስቱ ስርዓት ህዝቦች መብቶቻቸው ተጠብቆ የሚኖሩበት ቦታ በስርዓት እንዲኖሩ ለማድረግ የህግ በላይነትን ለማስከበር ባለመቻሉ የሚደረጉ ምናልባትም የአካባቢ ካድሬዎች እንግዲህ በተለያየ የግላቸው ጥቅሞች ህዝቡን የሚገፉበት ሁኔታ አልፎ አልፎ እናያለን። ዞሮ ዞሮ ግን ህዝብን ማፈናቀል ትክክል አይደለም። ይህ ግልጽ አቋም አለን ማለት ነው።
ለመፈናቀል ምክንያት ሊሆኑ ይችላሉ ያሏቸውን ሁለት ጉዳዮች ያነሳሉ። የማህበረሰብ ግጭት ችግር ሲሆን በቀላሉ የሚፈታ ይሆናል ይላሉ።
ማህበረሰቦች ሲጋጩ በፍጥነት በአካባቢው ባህል ለማስታረቅና እንዲግባቡ ማድረግ መጣር አስፈላጊ ነው። እኛ ለምሳሌ አሁን ሁለት ቢሮዎች ስንከፍት ሰበታ የሚባለው አካባቢ፣ ሆሎታ የሚባለው አካባቢ ሁለት ቢሮዎች ከፍተን ነበር። አንዱ መልዕክታችን በግልጽ ቋንቋ ለወጣቱ ያስተላለፍ ነው ኦሮሞ ለሌሎች ብሔረሰቦች፣ ሌሎች ኦሮሚያ ኦሮሞ ያላልሆኑ ዜጎች ስጋት መሆን የለበትም ብለ አስረግጠን ስናስተምራቸው ነበር። ሁለቱም ቦታ ሆሎታም ሰበታም ላይ ትናንት አሁን ለምሳሌ በከፈነው ቢሮዎች ስብሰባ አድርገን ማለት ነው። እኛ በእኛ በኩል እንግዲህ አሁን የምትዩ ደምቢዶሎ አካባቢ እንደሚታወቁት ነቀምት ሳን ሁሉ እንዳንገባ ተደርጎ የተመለስንበት ነው እንጂ እኛ በምንንቀሳቀስባቸው ቦታዎች፣ ህዝባዊ ስብሰባዎች በምናካሄድባቸው ቦታዎች የምናስተምረው ህዝብ ለህዝብ እንዳይጋጭ አጥብቀን ስንናገር ነበር። አሁንም ያንን እንቀጥላለን። የመንግስት አካላት ካድሬዎችም እጃቸውን በሚያስገቡባቸው ቦታዎች እናወግዛለን፣ አጥብቀን እናወግዛለን። ህዝብ ለህዝብ ግን የሚጋጭባቸው ሁኔታዎች ሲፈጠር የሚሻለው ሁለቱን ህዝቦች የማግባባት የማስታረቅ የተለያዩ የህዝቦቻችንን ባህል ተጠቅሞ ማስታረቁ ማግባባቱ አብሮ እንዲኖሩ ማስቻሉ ነው የሚሻለው።
ከአስተዳደርና ከስርዓት ችግር የሚመጣው ግን መፍትሄ የሚኖረው እዛው ነው ይላሉ።
አስቸኳይና ፈጣን እርምጃ ካልወሰዱ ነገሮች ሊቀጥሉ ይችላሉ፣ ሊባባሱ ይችላሉ። አሁን እንዲሁም በተለይ በዚህ ክረምት ብዙ ቦታዎች የተፈናቀሉ ሰዎች አንዳንዶቹ ቀው ለምሳሌ ባህር ዳር ቤተክርስቲያን እንዳሉ ኦሮሚያ ተፈናቀለው ለምሳሌ በዝናብ እና አሁን ያለው ዝናብ መከላከያ ሁሉ እየቸገራቸው አንዳንድ ቦታዎች ችግር ውስጥ እንደሆኑ በተለይ ማዕከላዊ መንግስት ምን እያደረገላቸው እንደሆነ ግራ ገብቶናል ማለት ነው። እና ችግሮቹ በጣም ሰፊ ናቸው። እንግዲህ አዲሱ አመራር የሚባለውም ለነዚህ የህዝብ ብሶት አስቸኳይና አፋጣኝ እርምጃ የመውሰድ ሁኔታ በጣም ወሳኝ ነው። ለውጥ ከህዝብ ጋር እንጂ ህዝብ እያለቀሰ፣ ህዝብ እየደማ፣ ህዝብ እየሞተ መሆን የለበትም። ይህን እንግዲህ መልእክታችን የሚሰሙ የአካባቢው መንግስታት የሚሆኑ ማዕከላዊ መንግስት በተለይ በዚህ አቅጣጫ አስቸኳይና አፋጣኝ እርምጃ መውሰዱ በጣም ወሳኝ ይመስለኛል። ያንን እንመክራለን።
በባህር ዳር ዩኒቨርሲቲ በማኔጅመንት ትምህርት ክፍል መምህር የቢዝነስና ኢኮኖሚክስ ኮሌጅ ዲን የሆኑት ረዳት ፕሮፌሰር ጌትነት አልማው ከዚህ ቀደም ከቤንሻንጉል ጉምዝ በለው ጃንፎይ ወረዳ የተፈናቀሉ የአማራ ተወላጆችን ጉዳይ ለማጣራት ከተቋቋሙት 23 የኮሚቴ አባላት መካከል አንዱ ሲሆኑ ይህ ኮሚቴ ማፈናቀል ተፈጽሞበታል በተባለው ቦታ ሄዶ ደረሰ የተባለውን ጉዳት አጣርቶ መምጣቱን ተናግረዋል።
እንግዲህ እኛ በቦታው ተገኘንና ጥቅምት 16 እና 17 አጠቃላይ 159 ቤቶች እንደተቃጠሉ የደረሰ ጉዳት በሰው ህይወት ላይ እንግዲህ የመጀመሪያ ጸቡ የተፈጠረው አንድ የጉምዝ ተወላጅና የአማራ ተወላጅ መካከል ጸብ ነው የተፈጠረው። እኛ በደረስንበት ያጣራ ነው። በዛ ጸብ ላይ በተፈጠረው ጸብ ላይ እንግዲህ የአማራው ተወላጅ የጉምዙን ተወላጅ ይገድለዋል፣ ያው ይሞታል። እንግዲህ ከመሞት በፊት ወደ ሆስፒታል ነው ሄደው፣ ወደ ነቀምት ሆስፒታል። እዛ ሄዶ ተረስቶ ህይወቱ ሊተርፍ አልቻለም። ከሞተ በኋላ ወደ መልሰው ወደ ቦታው ነው ይዘውት የመጡት። ወደ ቦታው ይዘውት ሲመጡ እንግዲህ እዚያ ያሉት የፖለቲካ አስተዳዳሪዎች አስክሬኑን በቀጥታ ወደ ትምህርት ቤት ይዘውት እንደገቡ ከዛ ያለው እንግዲህ አፕራይዚንግ ይሄ መነሳሳቱ ተፈጥሮ ወደ ግጭት አምርቶ በአጠቃላይ እዛ በነበርንበት እኛ የነበረን 13 ሰዎች እንደሞቱ ነበር መረጃ የተሰጠን። ግን እዛ ላይ በነበረው 9 ሰዎች እንደሞቱ የንብረት ጉዳት አይተናል። የሞቱ ሰዎች ላይ የተቀበሩበት መቃብር ቦታ ሂደን አባቶች ጸሎት አድርገዋል። የወደመ አጠቃላይ 159 ቤት በወቅቱ እንደተቃጠለ በኋላ ላይ ደግሞ ሚያዝያ ላይ ሌሎች ተጨማሪ 10 ቤቶች እንደተቃጠሉ 169 ቤቶች የወደሙ የንብረት ጉዳት እንዳለ ዝርፊያ እንደተፈጸመ የቁም እንስሳቶችም እንደተፈጸሙ ከዛም ባለፈ ከንብረት ዝርፊያም ባለፈ በመደናገጥ በቅናሽ ዋጋም ሽጠው እንደወጡ ነው እንግዲህ እዛኛ በነበረን ከቀበሌው ሕዝብ ጋር በነበረን ውይይት የተረዳ ነው። እዛ በነበረን ውይይት ከቀበሌው ነዋሪዎች ጋራ የወረዳው ተወካይ ባሉበት፣ ከዛ የዞኑን ተወካይ ባሉበት ውይይት አደረግን። ቀጥታ ወደ ክልሉ ርዕሰ መስተዳደር ቢሮ ነው የሄድነው። እዛም አመራን ርዕሰ መስተዳደሩን አገኘናቸው። የተፈጸመው ስህተት በጣም አስቸጋሪ እንደነበር ነገር ግን ጥቅምት ላይ በሀገሪቱ ውስጥ አመት ስለነበረ ሊደርሱላቸው እንዳልቻሉ ከተነጋገርን በኋላ እንግዲህ ሌሎች ዝርዝር ጉዳዮችን አውርተናል። ምናልባት የተሰባበረ የጸጥታ ኃይል እንዲዋቀር፣ ለወደመባቸው ካሳ እንዲከፈል፣ መልሶ እንዲቋቋሙ ተነጋግረን በዛ ሂደት የተወሰኑ ወደ ቁጥራቸው ወደ 50 የሚሆኑ የተፈናቃዮች አሁን ተመልሰው መስፈር ላይ ነው ያሉት።
ረዳት ፕሮፌሰር ጌትነት አያይዘው በማህበረሰቡ መካከል የእርስ በርስ ግጭት እንዳይከሰትና ግጭትም ሲከሰት ተባብሶ ወደ መፈናቀልና ወደ ሌላ የከፋ ጉዳይ እንዳይሄድ የህግ የበላይነት ያለበት ሀገር መገንባት መፍትሄ ነው ይላሉ።
እንግዲህ መፍትሄው የሚሆነው ህገ መንግስቱን ተግባራዊ ማድረግ ነው ሲሆን ሌላ ምንም መፍትሄ የለውም። አንደኛ ነገር የፖለቲካ መፍትሄ ነው፣ ሌላ ነገር የለውም። ህገ መንግስቱን ማክበር፣ ዜጎች እኩል መሆናቸውን መውሰድ፣ ዜጎች ተዘዋውረው ሀብት እንደሚያፈሩ የሚደነግገውን ህጉን አክብሮ የፖለቲካ ቁርጠኝነት ወስዶ እንግዲህ ከፍተኛ አመራሩ አዲሱን ጠቅላይ ሚኒስትር ቀጥታ ትእዛዝ መስጠት ነው ያለባቸው። እንግዲህ ከዛ በመለስ ያለው ደግሞ ያጠፉ ሰዎች በህግ የሚጠየቁበትን አግባብ መዘርጋት ነው።
በኢትዮጵያ በቅርብ ጊዜ በተቀሰቀሱ ግጭቶች ከሶማሌ ክልል 1 ሚሊዮን የኦሮሞ ተወላጆች መፈናቀላቸውን፣ ከአማራ ክልል የትግራይ ተወላጆች መፈናቀላቸውን፣ ከቤንሻንጉል ጉምዝና ከኦሮሚያ ክልል ደግሞ የአማራ ተወላጆች መፈናቀላቸውን ተፈናቃዮቹን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ሁልጊዜ እንቀበላለን። ፌስቡክ
@ቪኦኤ አምሃሪክ እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና
እኔ ደግሞ ሄኖክ ሰማግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከታላቁ አልሳቶስ
አልፍሬዶ አልሳቶስ
መልካም ምሽት።
Radio Nisagala Amerikati.